Voice of America.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25 እና 31 ሜትር ባንዶች
በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
የአፍሪካ ዋንጫ ውድድርን ጸጥታ ለማስከበር የጊኒ ኢኳቶሪያል መንግስት ወታደሮች ከዚምባብዌ ፖሊሶች ከአንጎላ አስመጥቷል። የሀገሪቱ ፕሬዚዳንት በዚምባብዌና አንጎላ መሪዎች ከ30 ዓመት በላይ ስልጣን ላይ የተቀመጡ ናቸው። በዚህ የተነሳ ይሆናል ሽርካ የሆኑት። እነኚህ ፕሮፌሽናል ተጫዋቾች ከፍተኛ ደሞዝ የሚከፈላቸው የፉትቦል ሕግ አጣርተው የሚያውቁ አይደሉም። ለምሳሌ የሴኔጋሉ ተጫዋች ዲዮፍ እንግሊዝ ሀገር ስቶክ ሲቲ የሚጫወተው ከሜዳ ወጥቶ ሹራብ ቀይሮ ሲመለስ ዳኛው አይቶ ብቻ አሳየው።
አንጋፋው የዓለም አቀፍ ስፖርት ድምፅ አረፈ።
እውቁ የስፖርት ጋዜጠኛ የመጀመሪያው የስፖርት በራዲዮ ዘጋቢም ጭምር ነው።
የኦሎምፒክ ኮሚቴው ፕሬዝዳንት ልዩ አማካሪነትና የኮሚቴው የህዝብ ግንኙነት ኃላፊነትን ጨምሮ በዓለም አቀፍ ደረጃ በተለያዩ ኃላፊነቶች አገልግሏል።
ለየት ባለ አቀራረቡ የሚወደደው የስፖርቱ ሰው ፍቅሩ ኪዳኔ።
አንተም ፍቅሩ በሬዲዮ በሚያቀርቡበት ጊዜ በቀላል ግን ሁሉ ሰው በሚተባበር ማቅረብ የሚችለው ሁሉ የሚጠፋቸው ነገሮች እንደዚሁ ነበር። ለምሳሌ ታሳቢ ብዙ ሰው ያለ መስለኝ
አንድ ደግሞ አንዴ እሱ ካቀረበ ተወደደ። በጣም ሰው የሚፈልግ ሰው ነው። እንደዛ ማንም ሰው ሌላን ሰው አይፈልግም።
ከፍቅሩ የረጅም ጊዜ ወዳጆች ሁለቱ ዶክተር ያየህራድ ቅጣውና የአሜሪካ ድምፁ ይህይስ ውህብ ናቸው የሰማችኋቸው። ሕይወትና ሥራውን በምንዘከርበት ቅንብር ይመለሳሉ።
በአሜሪካ ድምፅ የአማርኛው አገልግሎት 40ኛ ዓመት መታሰቢያ ተከታታይ ልዩ ዝግጅት በቀደመው የራዲዮ መጽሔት ወደ ቀድሞ የሙያ ቤታቸው ብቅ ያሉት ሶስቱ የቀድሞ ባልደረቦቻችንም የጀመርነውን የቤተሰብ ወግ ለመቋጨት ተመልሰዋል።
ንጉሴ አክሊሉም ሳምንት ጠብቆ በአዲስ አበባው መስኮት ብቅ ይላል።
እሁድ ጥቅምት 6 2015 ዓመተ ምህረት የራዲዮ መጽሔት አዘጋጅና አቅራቢዎች ቆንጅት ታዬና
አሉላ ከበደን ከዋሽንግተን ዲሲ ሳምንታዊ ሰላምታችንን እናቀርባለን።
እሁድ ከሆነ ዕለቱ አሁን የራዲዮ መጽሔት ነው። ሰዓቱ
ከሰዓቱ የዓለም ዜና በኋላ እንመለሳለን።
ጠብቁን።
ጤና ይስጥልኝ ክብራትና ክብራን፣ እንደምን አመሻችሁ። ከእሁድ ምሽት የዓለም ዜና ጋር እንግዶ ወሌ ነኝ። ኢንተርናሽናል ሬስኪው ኮሚቲ በመባል የሚታወቅ የሰብአዊ ድርጅት በሰሜን ኢትዮጵያ የተካሄደ ባለው ጦርነት አንድ ሰራተኛው እንደተገደለበት ትናንት ቅዳሜ አስታውቋል። ድርጅቱ እንዳለው በሽሬ ከተማ አርብ ዕለት በደረሰ ፍንዳታ ሕይወት አድን ሰብአዊ ሥራን በማከናወንና ሴቶችንና ሕፃናትን በመርዳት ላይ የነበሩ አባላቸው ተገድለዋል። እንደ አሶሲየትድ ፕሬስ ዘገባ ከሆነ አንድ ሌላ የድርጅቱ የእርዳታ ሰራተኛ በፍንዳታው ጉዳት ደርሶበታል። የዓለም የምግብ ፕሮግራም ለአሶሲየትድ ፕሬስ በላከው ዘገባ በበኩሉ እንዳለው አጋራቸው የሆነው ኢንተርናሽናል ሬስኪው ኮሚቲ ኃይል ሰጪ ምግብ በተለይም ለእናቶችና ሕፃናት በሚያከፋፍልበት አካባቢ ፍንዳታ እንደነበር ሪፖርት እንደደረሰው አስታውቋል። የዓለም የምግብ ፕሮግራም የሰብአዊ ተግባራት ሆን ተብሎ ኢላማ መደረጋቸውን ያወግዛል። በዓለም አቀፍ የሰብአዊ ሕግጋት መሰረት ሁሉም ወገኖች የሰብአዊ ሥራዎችንና ሰራተኞቻቸውን እንዲያከብሩ እና እንዲጠብቁ ጥሪ እናደርጋለን ብለዋል በመግለጫው። ኢንተርናሽናል ሬስኪው ኮሚቲ ሰራተኛ ሲገደልበት ይህ ሁለተኛው መሆኑ ነው። በጦርነቱ መጀመሪያ አካባቢ በህጻጽ ስደተኞች ጣቢያ አንድ ሰራተኛው ናቸዋል። ይህ በእንዲህ እንዳለ የተመድ ዋና ጸሐፊ አንቶኒዮ ጉቴሬዝ በትግራይ የተባባሰ ያለው ጦርነት እጅግ አሳስቦናል ሲሉ ትናንት በድጋሚ አስታውቀዋል። ዋና ጸሐፊው በቃል አቀባያቸው በኩል በሰጡት መግለጫ በቅርቡ የጦርነቱ መባባስ ቀድሞውንም አሳሳቢ በነበረው የሰብአዊ ሁኔታ ላይ ተጨማሪ መከራን አስከትሏል ብለዋል። የሞቃዲሾ መንግስት የአገሪቱ ነጋዴዎች ለአልሸባብ የሚፈጽሙትን ክፍያ እንዲያቆሙ አስጠንቅቋል። ይህም አልሸባብ የሽብር ተግባሩን ለማከናወን በማስፈራራት የሚሰበስበውን ዳጎስ ያለ ክፍያ ለማስቆም ነው ተብሏል። የሶማሊያ የንግድና ኢንዱስትሪ ሚኒስቴር በመግለጫው እንዳለው የአልቃይዳ ሸሪክ ለሆነው አልሸባብ ክፍያ የሚፈጽሙ ነጋዴዎች ህጉ ሙሉ በሙሉ ተፈጻሚ ሆነባቸዋል። የንግድ ፍቃዳቸው ተነጥቆ ንብረታቸው እንደሚወረስ ሚኒስቴሩ አስጠንቅቋል ሲል ኤኤፍፒ ዘግቧል። ቡድኑ የንብረት እንዲሁም በከላዎች ላይ የጭነት ግብር በተጨማሪም በመዲናዋ ወደብ የሚያልፉና ወደ ሀገር በሚገቡ ሸቀጦች ላይ ግብር እንደሚጥል በሞቃዲሾ መሰረቱን ያደረገው ሂራል ተቋም ከሁለት አመታት በፊት ባወጣው ሪፖርት አስታውቋል። ተቋሙ እንደሚለው አልሸባብ በወር ቢያንስ 15 ሚሊዮን ዶላር ይሰበስባል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። በቡርኪና ፋሶ ሰሜናዊ ክፍል እስላማዊ አክራሪዎች በደፈጣ ባደረሱት ጥቃት 3 ወታደሮችና 8 ሲቪል ረዳቶቻቸው መገደላቸውን የጸጥታ ምንጮች ለኤኤፍፒ ዜና ወኪል ገልጸዋል። በ1950ዎቹ ከፈረንሳይ አገዛዝ ነጻነቷን የተቀዳጀችውና በዓለም ካሉ እጅግ ደሃ አገሮች መካከል የምትመደበው ቡርኪና ፋሶ በርካታ መፈንቅለ መንግስቶችን አስተናግዳለች። ከሁለት ሳምንት በፊት በ34 ዓመቱ ሻምበል ኢብራሂም ትራውሬ የሚመራ ቡድን ሌተና ኮሎኔል ፖል ሄንሪ ዳሚባን ከስልጣን አባሯል። ዳሚባ ራሳቸው ስልጣኑን የያዙት ባለፈው ጥር ባደረጉት መፈንቅለ መንግስት ነበር። እንደ ዳሚባ ሁሉ ትራውሬም ከ20 ወራት በኋላ አገሪቱን ለሲቪል አስተዳደር ለማስረከብ ቃል ገብተዋል። በመጨረሻ አድማጮች፣ በሜዲትራኒያን አካባቢ ያለው የነዳጅ ክምችት ምናልባትም የአውሮፓን የነዳጅ ፍላጎት ሊያሟላ ይችላል ሲሉ የግብጽ የኃይል ሚኒስትር ተናግረዋል። ሚኒስትሩ እንዳሉት ከአካባቢው ጋዝን ለማውጣት በቂ መዋለ ንዋይ ከፈሰሰ የአውሮፓን ፍላጎት ማሟላት ይቻላል። ሚኒስትሩ ይህን ያሉት የምስራቅ ሜዲትራኒያን የነዳጅ ፎረም በተሰኘ ስብሰባ ላይ ሲሆን የአረቡ ዓለም መገናኛ ብዙሃን እንደዘገቡት በቆጵሮስ ለአንድ ቀን በተደረገው ስብሰባ ላይ በርካታ ሀገሮች እንደተገኙና በሜዲትራኒያን የሚገኘው የነዳጅ አቅርቦት በተለይ በቀውስ ወቅት ለአውሮፓ ሕይወት አድን ነው ተብሏል። ባለፉት ጊዜያት ግብጽ የአውሮፓና የዓለም አቀፍ ገንዘብ ተቋማት በሜዲትራኒያን አካባቢ ለሚደረግ የነዳጅ ፍለጋ ገንዘብ ለመመደብ ያለመፈለጋቸውን ጉዳይ ስትወቅስ ቆይታለች። ውጥኑ ከውሃ ስር ነዳጁን በማውጣት በቧንቧ ወደ አውሮፓ ለመላክ ያለመ ነበር ተብሏል። የአካባቢው አጥኚዎች እንደሚሉት ግን ጋዙን ማውጣት እንዲህ ቀላል አይሆንም። በቀጠናው ባሉ እኔ ይበልጥ በሚሉ ተፎካካሪ ኃይሎችና እንዲሁም በቱርክና በግብጽ በአንድ ወገን፣ በግሪክና በቱርክ በሌላ ወገን በአካባቢው ባለው የነዳጅ መሬቶች ይገባኛል ግጭት ምክንያት። አድማጮች፣ ለእሁድ ምሽት የያዝነው ዜና በዚሁ ተፈጽሟል። እስከ 4 ሰዓት አብራችሁን እንድትቆዩ ጋብዛለሁ። ዜናውን ያሰማዋችሁ እንግዲህ ወሌ ነኝ። መልካም ምሽት።
በድጋሚ ጤና ይስጥልን። እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን።
የእሁድ ጥቅምት 6 2015 ዓመተ ምህረት የራዲዮ መጽሔት ልዩ ዝግጅታችን አሁን ጀመረ።
የፕሮግራሙ አዘጋጅና አቅራቢዎች ቆንጅት ታዬና
አሉላ ከበደ ነን።
እጅግ ግሩም ለዛ ያለው የስፖርት ትንታኔው ምሳሌ ያዘለ ትረካውና ጨዋታ አዋቂነቱ አይረሴነት አጎናጽፈውታል።
የአፍሪካ ዋንጫ ውድድርን ጸጥታ ለማስከበር የጊኔ ኢኳቶሪያል መንግስት ወታደሮች ከዚምባብዌ፣ ፖሊሶች ከአንጎላ አስመጥቷል። የአገሪቱ ፕሬዚዳንት እንደ ዚምባብዌና አንጎላ መሪዎች ከ30 አመት በላይ ስልጣን ላይ የተቀመጡ ናቸው። በዚህ ተነሳ ይሆናል ሽርካ ይሆኑት። እነኚህ ፕሮፌሽናል ተጫዋቾች ተብረው ከፍተኛ ደሞዝ የሚከፈላቸው የፉትቦል ህግ አጣርተው የሚያውቁ አይደሉም። ለምሳሌ የሴኔጋሉ ተጫዋች ዲዮፍ እንግሊዝ ሀገር ስቶክ ሲቲ የሚጫወተው ከሜዳ ወጥቶ ሹራብ ቀይሮ ሲመለስ ዳኛው አይቶ ቢጫ ካርድ አሳየው። ያለ ፈቃድ ወጥቶ መግባት ክልክል መሆኑን እንኳን አያውቅም። የሙያ ጠጅ ቤት ጠጪዎች የሚሉት የብዙዎቹ ተጫዋቾች እውቀት እግራቸው ላይ ነው እንጂ ጭንቅላታቸው ውስጥ አይደለም ይላሉ። የአፍሪካን ዋንጫ ከሚመሩት ዳኞች ውስጥ አብዛኞቹ ደካሞች ናቸው። በዳኝነት ስህተት የተጎዳ ቡድኖች አሉ። በብራዚል ዓለም ዋንጫ ያጫወቱት የአልጀሪያውና የኮትዲቯር ዳኞች እንዲሁም የካሜሩኑ የተመሰገኑ ናቸው። አፍሪካ በዳኝነት መስክ አልተሳካላት። ከኳስ ሜዳውም ውጪ ያው ነው፣ እንዲያውም ይብሳል። የመስመር ዳኞቹ ግን የተሻሉ ናቸው። በእኛ ዘመን አራጋቢ ነበር የሚባሉት። 6 የአፍሪካ ዋንጫ አሁን በፊት የወሰዱ ቱኒዚያ፣ ኮንጎ ብራዛቪል፣ ኮንጎ ኪንሻሳ፣ ጋና፣ አልጄሪያ፣ ኮትዲቯር እና ጊኔ ኢኳቶሪያል እና ጊኔ ለፍጻሜው አልፈዋል። ጊኔና ማሊ በውጤታቸው እኩል ስለሆኑ በእጣ ጊኔ አሸንፋል። ውድድሩ በሰፊ ስታዲየሞች ውስጥ እንዲካሄድ ስምምነት ላይ ስለተደረሰ የኢቤቢን እና የሞንጎሞ ግጥሚያዎች ወደ ባታ እና ማላቦ ከተሞች ተዛውረዋል። በፕሮግራሙ መሰረት ቱኒዚያ ከጊኔ ኢኳቶሪያል፣ ኮንጎ ብራዛቪል ከኮንጎ ኪንሻሳ ባታ ላይ ይጫወታሉ። እኔ የምኖርበት ከተማ ማላቦ ላይ ደግሞ ኮትዲቯር ከአልጄሪያ፣ ጊኔ ከጋና ጋር ይጋጥማሉ። የኢትዮጵያ ፉትቦል ፌዴሬሽን ፕሬዚዳንት አቶ ጁነዲን ባሻ የቱኒዚያና ጊኔ ኢኳቶሪያል ግጥሚያ ኮሚሽነር ሆኖ ያገለግላል። 8 ተሸናፊ ቡድኖች ወደ ሀገራቸው እየተመለሱ ነው። በየከተሞቹ የሚደረጉትን ግጥሚያዎች በአውሮፕላን የተመላለስን ነው የምንመለከት። የሀገሪቱ አየር መንገድ ሰይባ ለአፍሪካ ፉትቦል ኮንፌዴሬሽን ባለስልጣኖች ቻርተር በረራ አዘጋጅቷል። የሙያ ጠጅ ቤት ተጫዋቾችን በጣም ያስደሰተው የአፍሪካ ፉትቦል ኮንፌዴሬሽን ያወጣው የጨዋታ ጊዜ ስታቲስቲክ ነው። ቀልደኞች የበዙበት ማለትም በሆነውም ባልሆነው ምክንያት እየወደቁ ጊዜ ያጠፉ የነበሩት የጊኔ፣ ማሊ፣ ኮትዲቯር እና ካሜሩን መደብ ከ90 ደቂቃው ላይ በደንብ የተጫወቱት 48 ደቂቃ ብቻ ነው።
ባሳለፍነው ሳምንት መጀመሪያ ላይ ከዚህ ዓለም በሞት የተለየንን አንጋፋውን የዓለም አቀፍ የስፖርት ድምፅ ፍቅሩ ኪዳኔን ነው የሰማችሁት።
በምሽቱ ዝግጅታችን ሕይወትና ሥራውን እንዘከራለን። ባገሩ ገናና ታሪክ የሚማረክ እናም የዘመን ፈተናዎች ባስከተሉት እልቂት የሚያዝነውን
እንደ ጥሩ የህይወት ተማሪ በእድሜ ዘመኑ ያለፈበትን የህይወት ጎዳና የሌሎችን መንገድ እንዲያቃና ያለስስት የሚያጋራውን ያህል
በሀገሩ ብቻ ሳይሆን በአህጉር ደረጃም ለአፍሪካ የስፖርት ስኬት ብዙ ሰርቷል። ባለም የስፖርት መድረክም አፍሪካ ተገቢውን ቦታዋን ታገኝ ዘንድ ሲሟገቱ ከኖሩት ውስጥ ነው።
ጉዳዩ ቁም ነገርም ቢሆን ፍቅሩ የግራ ቀኝ ሙግቶችን ሲያነሳ ታዲያ በዚያው የፍቅሩ ብቻ በሆነ ለዛ ነው የሚያወጋው።
እውቁ የስፖርት ጋዜጠኛ የመጀመሪያው የስፖርት በራዲዮ ዘጋቢም ጭምር ነው።
የኦሊምፒክ ኮሚቴ ፕሬዝዳንት ልዩ አማካሪነትና የኮሚቴው የህዝብ ግንኙነት ኃላፊነትን ጨምሮ በዓለም አቀፍ ደረጃ በተለያዩ ኃላፊነቶች አገልግሏል።
ህይወትና ስራዎቹን ለመዘከር 2 የረጅም ጊዜ ወዳጆቹን ጋብዘናል።
በ2 የተለያዩ አህጉሮች አፍሪካና አውሮፓ ቢኖሩም ፍቅሩ መላልሶ ወደ ኢትዮጵያ የሚያደርገው ጉዞ የፈጠረው እድል ጭምር ታክሎበት ከ50 አመታት በላይ የዘለቀ ወዳጅነት አላቸው።
የቀድሞ የኢትዮጵያ ትምህርት ሚኒስትርና የቀድሞ የብሔረሰቦች ጥናት ኢንስቲትዩት ኃላፊው ስፖርተኛ የነበሩና የስፖርት ህክምና አዋቂም ናቸው ዶክተር ያየህር አድቅጣው። ዶክተር ያየህር አድቅጣው በቅድሚያ ለጊዜው እናመሰግናለን።
የረጅም
ጊዜ ጓደኛዋን ባጡበት ሰዓት ነው እናናግሮ። ታዲያ ሀዘን በተጫነው ስሜት ሳይሆን ጋሽ ፍቅሩን እንለዋለንኛ ፍቅሩ ኪዳኔን የህይወት ዘመን ስራዎቹን ለማሰብ እሱን ለማክበር የሚደረግ ስለሆነ ፍቅሩ ማነው? ምን አይነት ስራዎችን ሰርቶ አለፈ? ለሚያውቁት እንዲያስቡት፣ ለማያውቁት ደግሞ እንዲያውቁት ለማድረግ ነው። በዚያ መንፈስ ነው እንግዲህ ምን ጠይቀው ዶክተር ያየህራድ
ምንሽው ያለ መመለስ ሞክራለሁ። ፍቅሩ መቼም ትልቅ ሰውና በብዙ ነገሮች ተሳተፈ ስለሆነ ብዙ ጊዜ ደግሞ ውጭ ስለቆየ የመጨረሻዎቹን ችሎት ብዙም እንገናኝ ነበር፣ ግን ተወስሽንነት እንደሚኖር ጠረጥራለሁ። ለማንኛውም ምንሽው ያለ መናገር ዝግጁ ነኝ።
እሺ፣ እኔም አመሰግናለሁኝ ዶክተር ያየህራድ። እውቀታችሁ ከልጅነት ጀምሮ ነው እንዴ? ስለ ወዳጅነታችሁ ስለ ተውቃችሁ መልስ ብለው በመግለጽ ቢጀምሩልን።
ከፍቅር ጋር ምን ተዋወቀው? በጣም ከልጅነት ያንተ ተፈረጆች ስለነበር ይጉልልኝ ፕራክቲስ ሆስፒታል ስለፊት ልጆች አብረን በጣም ጎረቤቶች ነን ማለት ይቻላልና ስለነበር ገና ከእርሱ ጋር ከጀመርኩ ጀምሮ አውቀዋለሁ። ፍቅሩ እንግዲህ ነቃ ያለና እንደው በደንብ በማንኛውም ቦታ ጎልቶ የሚታይ ሰው ስለነበረ በደንብ አድርገን ገና ከልጅነታችን እናውቀው ነበር። በአንድ አጋጣሚ እንደተናገርኩት አላግባብ ካልሆነ የምናገረው ትቀንሱታላችሁ፣ ግን እኛ ጭቃ ቦምብ በምንጫወትበት ጊዜ እሱ ከንፈሩ ጋር ነበረው።
ፈጠን ያለ ቀደም ያለ ነበር።
ከሰባመት በላይ ተዋውቀን ማለት ይቻላል።
እንግዲህ እንዳሉን በጣም የረጅም ጊዜ የእድሜያችሁን አብዛኛውን ክፍል የምትተዋወቁ ገና ከልጅነት እስከ እውቀት የምትተዋወቁ እንደመሆናችሁ ዶክተር ያየህራድ እርሶ ለአብዛኛው አድማጭ የዚያን ዘመን ብዙ የማያውቅ ሰው የሳይንስ ሰው መሆኑን በትምህርት ሚኒስቴር በብሔረሰቦች ጥናት ኢንስቲትዩት በመምህርነት በተለያዩ የሐላፊነት ቦታዎች የሰሩትን ሙያዊ ስራዎችን ነው እንጂ የሚያውቀው የስፖርት ሰው መሆኑን ብዙ ሰው የሚያውቅ አይመስለንም። እኛም አሁን ነው ለዚህ ውይይት ስንዘጋጅ በጥናቱ ላይ ሆነን ያወቅነው። የስፖርት ሰው መሆን ብቻ ሳይሆን የስፖርት ህክምናም አጥንተዋል በህክምና ሙያው ጥናት በተጨማሪ። እንዴት ይሆን በሙያው ዘርፍስ አቶ ፍቅሩን ባለም አቀፍ መድረኮች ይሁን በኢትዮጵያ ስፖርት እንቅስቃሴዎች ይሁን ስፖርተኛ ነዎትና እስኪ ደግሞ በዛ ረገድ የሚያውቁትን ያጫውቱን።
እንግዲህ እንዳልኩት ፍቅሩ ገና ከወጣትነቱ ጀምሮ በተማሪ ቤት ጨዋታዎች፣ በተማሪዎች መካከል ባለበረ ጨዋታዎች፣ በእኛ በመንደርም ትንሽ አመታችን ላይ በጨርቅ ኳስ፣ በኋላ ደግሞ ትንሽ ቴኒስ ኳስ በምንጫወትበት ጊዜ ሁሉ አውቀው ነበር። እንደ ማንኛውም ልጅ ኳስ ጨዋታም እና ብዙ ስፖርቶችን ወድ ነበር። በአጋጣሚ ሆኖ ደግሞ በኳስ በኩል የተሳካ ትንሽ የተሳካ ስለነበር ለትምህርት ቤት ለአርበኞ ትምህርት ቤት ጨዋት ነበር። በኋላ ለውጌት ትምህርት ቤት ጨዋት ነበር። በዚህ ሂደት ውስጥ ለጊዮርጊስ ህጻናት ቡድን ተመርጬ ከብዙ አመት ከተጫወትኩ በኋላ መጨረሻ ላይ በዋናው ቡድን ወደ ውጭ ሀገር ለትምህርት ድረስ ተጫውቻለሁ። እንግዲህ በዚህ ጊዜ ውስጥ ፍቅሩ በስፖርቱ አካባቢ በመጀመሪያ በመደበኛ ጋዜጠኝነት ይስራፍለ አብረን ያየነው ጨዋታ እንኳን ፍቅሩ ሲናገረው እና ሲገልጸው ይህን ነገር እንደዚህ ነበር እንደዚህ ነበር የምንልበት አይነት ስለነበረ ሁልጊዜ አፋችንን ከፍተን እናዳምጠው ነበር። እና በእውነት እንዳልኩት ስፖርትን በአጠቃላይ በተለይ ኳስ አካባቢ ጥሩ አድርጎ የመረዳት እና የመግለጽ ችሎታ ነበረው። በዚህም ነው ወደ ገና በወጣትነቱ ወደ ጋዜጠኝነት ዞረው። በተለይ ኳስ ጨዋታ በሬዲዮ በኢትዮጵያ ውስጥ ያቀረበ ሰው ነው እና እንዳልኩት በእውነት ማቅረቡንም ደግሞ ያውቅበት ነበር። ጨዋታውን መቼም እንግዲህ አሁን ሁልጊዜም ያለፈ ሰው ስም ሲነሳ ገመን ገመን ማድረግ የተለመደ ነው ከራችን በስተቀር በእውነት በጣም ጥሩ አድርጎ የሚገልጽና እኔ በዛን ጊዜ ድንቁር እንደሆነ አላውቅም እንጂ የፍቅሩ በሚገልጥበት አኳን ከዛን ያህል የሚገልጹ ከዛ በኋላ ብዙ ሰዎች ሰምቻሉ። ይቻላል ለምሳሌ እንደው ጨዋታ በጣም ወገን በጠሙበት ጊዜና ሀሳብን በሚመስበት ጊዜ ፍቅሩ በተቻለ መጠን ወራቅ ሆኖ ጨዋታውን ለመግለጽ የሚችልበት ሁኔታዎች ነበሩ። በጣም ስሜት ውስጥ ገብቶ ተመልካችን ስሜት ውስጥ ለማስገባት በመሞከር ፋንታ አንዳንድ ሰዎች አጠራሩ ጥሩ ልባሉ ይቻላል ይችላል። ፍቅሩ ግን ጨዋታው እንደበደንብ አድርጎ መግለጽ ይችልናል። ስለዚህ ለማንኛውም በሰፍሱ ችሎታ ነበሩ በዚህ በኩል ለማለት ነው።
እንግዲህ ጥሩ አድርገው ገልጸውታል። ያኔ ደንቁሬ እንደሆነ አላውቅም አሉ አሉላና ምን ያህል እንደሚያደንቁትና ምን ያህል እንደሚያስታውሱት ነው የሚያሳየን። እንደው ዶክተር በርሶ አስተያየት ፍቅሩ ለኢትዮጵያ ለአፍሪካ ለዓለም አቀፍ ስፖርት ምን አይነት አስተዋጽኦ አበርክቶ አለፈ ይላሉ?
እንዴ ገበትሩ ከፍተኛ እንዳልኩት በዙ መንገድ እንግዲህ በመሐከላ ንጹህ ተራርቀን ነበር። በየጊዜው እንገናኛለን። ኢትዮጵያ በመጣ ቁጥር ሳንገናኝ አንቀርም። በተለይ ለምሳሌ ልጅነታቸው ብዙ ጊዜ አብሮ ጋብዘንና እንትን እናደርግ ነበር። በነገራችን ላይ ፍቅሩንና ልጅነታቸው መለየት አይቻልም። ብዙ ጊዜ አብረው ነው የሰሩት። ብዙ ሁኔታዎች ጓስተያዩ አስተዋጽኦ ብዙ የተቀናጀ ነው ማለት ይቻላል። እንደው ለምሳሌ አንድ እንደው ምሳሌ ብነግራችሁ በፈረንጅ 72 ዓመተ ምህረት የአውንዲ ላይ የአፍሪካ ካፍ ጨዋታና እዛ ላይ ከሶልነቃቸው ለመጀመሪያ ጊዜ በአፍሪካ ፉትቦል ኮንፌዴሬሽን ፕሬዚዳንትነት የሚወዳደርበት ጊዜ ነበር። እዛ ሲንሄድ ሶልነቃቸው ይዞ ሄደው ይቅርታ አንተ ምለው መቼም ያሳደገኝ ሰው ስለሆነ ጋሽነቃቸው ብለን ስለዋል ነው እንጂ ሁለቱንም አንቱ ማለት ነበር። ፍቅሩንም ይነቃቸውን ብቻ ያደግነው አንተ ማለት ስለነበር ለማንኛውም ያው እንደሄደን ስንገባ ከነቃቸው ጋር የሄድነው አራት ሰዎች አቶ ካሳ ወይዘ ጊዮርጊስ የፌዴሬሽኑ ዋና ጸሐፊ የነበሩ፣ ዶክተር ብርሃኑ ገብረአብ የፌዴሬሽኑ ህግ አማካሪ የነበረ ያን ጊዜ፣ እኔ እና አቶ ፍቅሩ ቸው ዋና ተወዳዳሪ የነበረው የሱዳኑ ዶክተር ሀሊም የሚባሉ ሰው ነበሩና እሳቸው እስከ 20 ሰው በላይ ይዘው ነበር። እና እዛ ስብሰባ ላይ ቅስቀሳ መኩል ሎቢ በማድረግ በኩል ለእያንዳንዱ ቴሌቪዥን ለእያንዳንዱ ተወካይ አልሞስት አንድ ቀስቃሽ ነበር ማለት ይቻላል። እኛ አራት ውስጥ በሁለት በከንቱ ስማቸውን ምሳነ ሳኛ እንደማይሉኝ እርግጠኛ ነኝ። አቶ ካሳም ሆነ ሰ ብርሃንም ሆነ እኔም ሆነ ብዙ ይህን ያቀልጣፎችም አልነበርም። በነገሩም አዲሶችን አቶ ካሳ እንኳን አዲስ አይደለም፣ ግን ደግሞ ይህን ያቀልጣፎች አልነበርም። በእውነት ፍቅሩና ነቃቸው ብቻ በመንቀሳቀስ ነቃቸው ለመመረጥ ስለዛለብዙ አመት ያገልግል ችላል። እንግዲህ ፍቅሩን ምን ያህል ሊቆይ ነበረ በስፖርት ጋዜጠኝነት ብቻ ሳይሆን ከሰዎች ጋር በሚሆን መፍጠር በሚችለው ግንኙነቶች እና ሰዎችን በመቅረብ በማሳመን በኩል የነበረው ሁኔታ በጣም ከዛም ከፍተኛ ነበር። እንግዲህ ለጠየቃችን ጥያቄ ወረት በስፖርት በኩል በጣም ከፍተኛ አስተዋጽኦ አድርጓል። እንግዲህ ስፖርት ጋዜጠኞች ማህበርን በኢትዮጵያ በማቋቋም በአፍሪካ በማቋቋም በብዙ መንገዶች ትምህርቱ ጋዜጠኝነት እንዲስፋፋ ያደረገው ጥረት በልዩ መንገዶች በስፖርት ውስጥ ያደረገው አገልግሎት ፊፋም ሆነ ኦሊምፒክ ኮሚቴም ሆነ በዚ ኮሚቴው ለምሳሌ የሳማራክስ በደንብ ማስታወስ ፕሬዚዳንት የአንዱ ፕሬዚዳንት የማስታወቂያ ክፍል ኃላፊና አማካሪ ሆኖ ብዙ አመት በጥሩ አይነት ሁኔታ ሰርቷል። ስለዚህ በጣም ከፍተኛ አስተዋጽኦ አድርጓል ለማለት ነው።
ትልቅ አስተዋጽኦ ነው እንደዘረዘሩት። በእርግጥ ታላቅ የስፖርት አዋቂ በስፖርት ጋዜጠኝነቱም የመጀመሪያው አቀንቃኝ ወይም መንገድ ያሳየ ነው ማለት ይቻላል። የአሜሪካ ድምፅን ጨምሮ በተለያዩ ተቋማት ውስጥም ሰርተዋል። ዶክተር ይህራድ አቶ ፍቅሩን የመሰለ ሰው ብዙ ስራ የሰራ ሰው እንደሆነ ጥሎ በዚህ ይታወሳል ማለት ይከብድ ይሆናል። እንደው ግን መምረጥ ቢኖርቦ በሙያውም ቀደም የዘረዘሯቸውን እና ሌሎችን በርካታ ስራዎች የሰራ ሰው ነውና በምን ይታወሳል? እንደ ሰውስ ፍቅሩ ኪዳኔ ምን አይነት ሰው ነበር? እንደው አይነተኛ ነው የሚባል እንደው ተለይቶ የሚታወቅበትን አንድ ሁለት የሚሉት ነገር ካለ እሱን ቢያጫውቱን።
አንተም ፍቅሩ መታሰብ ያለበት መታወስ ያለበት ብዙ ነገሮች በጣም እንደማንኛውም ሰው በጣም ሰብሰብ ያለ ስብዕና የነበረው ሰው ሰብሰብ ያለ ሰው በበጎ አይነት ብዙ ገጽታ ያለው ጨዋታ የተጫወተ እንደሆነ ሁሉ እንደሚያደረግነው ሰው መቅረብ ቅድም እንዳልኩት ሰው መቅረብ ይችላል። ለቁም ነገሩም ሆነ ለጨዋታውም ለወዳጅነቱም መቅረብ ይችል ነበር። ብዙ መንገዶች ለቁም ነገሮችም ደግሞ ትግል አለ። ወዳጅ አክባሪ ነው። አባስተዋውቀው እንግዲህ ብዙ ነገሮችን አድርጓል። በእውነት አንደኛ በሬዲዮ በሚያቀርቡበት ጊዜ እንደተናገርኩት እ በቀላሉ ግን ሁሉ ሰው ሊገባውና በሚስብ አኳ ማቅረብ በሚችለው ሁሉ የምንጽፋቸው ነገሮች እንደዚሁ ነበሩ። ለምሳሌ ታሳልኝም መቼም ያላየ ብዙ ሰው ያላየ ያለ አይመስለኝም። የጻፍበት ሁኔታዎችና የሚያስታውሳቸው ነገሮች በነገራችን ላይ እኔ እንዴት ነው ፍቅሩ ይሄ የታሰለ ዲኮታ ወር የሚያቆ አራዳነት ነበር እንትል ነው እና ለወንድ ልጅ ዳራዳነት ነበር ተሰነት እንዲቀረን ነበር ከሐሳብ ነው እንደማረጋለ። ለማንኛውም በጣም ቀለል አድርጎ ነገሮች ደግሞ ሰዎችን በሚስብና እንትል ነበር የማይስተውሰው ሁሉ ነገሮች እንደው አንድ እንደው ለዚህ ማሳያ የሆኑ አንድ ግሬድ ወደ ወዳጅ አለን በጣም ትኩረት ይሽራው ላይ ብቻ ስለሆነ መጽሐፍ ላይ ይሄን ያህል ለመጽሐፍ እንደው ሲያነብም አናየውም። ይህ ጊዜ አይ እንደምላሲጠፍቅላልና የፍቅሩ መጽሐፍ ግን ብታሳል ግን ከዳር እስከ ዳር በራንብቦ እንደሙ ሊቦ ግጥም ሆኖ ነበር። ይህ ምን ያህል የኖሮችን መቅረብ እንደሚችልና ምን ያምረ ተመጓን እንደነበረ ለምን ይጫዋሱ ከሚባለው በጣም በብዙ ነገሮች መጣዎች ይችላሉ እና አሁን ጋር በጸሐፋቸው ነገሮች ያሳለፋቸው አሻራውን በጣበዛቸው በስፖርቱ ጋዜጠኝነትና በስፖርቱ ሂደት በአጠቃላይ ያላደረገባቸው ሰዎች የሚገባው ሰው ነው። መቼም ዞሮ ዞሮ የማይቀርበት እንትን ስለሆነ አፈሩን ያቀለበት ብቻ ማለት ነው።
አድማጭም የሚያውቀው እንዲያስበው የማያውቀውም እንደ አዲስ ምን አይነት ሰው እንደነበር አቶ ፍቅሩን ቀረብ አድርገው እንዲያይ ቅናቸውም እውቀታቸውም ብዙ ዘመን የጠገበ ስለሆነ ጥሩ አድርገው አስተዋውቀውናል። ሁሉንም ነገር ማየት በሚችል አይነት መንገድ የሚችለውንም አዋጥቶ ያለፈ ሰው ነው። ወዳጆቹ እርሱን የመሰሉም በተለያዩ ቦታዎችም እሱን በተመለከተ የሚነገረውና የሚታየው በትክክል ኖሯል ማለት የሚቻል ነው። ዶክተር ያየህ ራድ ቅጣው ከልጅነት አንስቶ የቅርብ ወዳጆን የአቶ ፍቅሩ ኪዳኔን ህይወትና ስራ ለመመልከት ባዘጋጀነው ፕሮግራም ላይ ስለተገኙ የሚያውቁትንም ስላካፈሉን እናመሰግናለን። እግዚአብሔር ይስጥልን።
እናመሰግናለን። በጣም
እናመሰግናለን። ዳርኩት ለኔ ክብር ነው ለፍቁ መስክርነት ለመስጠት የመቻለ እስመኛ በመለቂ ሚሆን አመሰግናለሁ።
ከፍቅሩ የረጅም ጊዜ ወዳጆች አንዱ ከቀድሞ የኢትዮጵያ ትምህርት ሚኒስትር ስፖርተኛ የነበሩና የስፖርት ህክምና አዋቂም ናቸው።
ከዶክተር ያየህ ራድ ቅጣው ጋር ስለ ፍቅሩ ህይወትና ስራዎች የነበረንን ቆይታ ነው የተከታተላችሁት።
ፍቅሩ ኪዳኔ እንደ አውሮፓውያን የዘመን አቆጣጠር በ1980ዎቹ መገባደጃና በ1990ዎቹ መጀመሪያ ግድም በአሜሪካ ድምጽ በስፖርት ዘጋቢነት ከማገልገሉን ባሻገር
ዓለም አቀፍ ስፖርትን የሚመለከቱ አበይት ርዕሰ ጉዳዮች በተነሱበት ጊዜ ሁሉ ዕውቀቱን ለማጋራት መቼም ቢሆን ፍቃደኛና ዝግጁ ነው።
ስለ ታሪክ መጽሐፍ የሚቆጠር ዳጎስ ያለ ግለ ታሪክ መጽሐፍ ከጥቂት ዓመታት በፊት ለንባብ አብቅቷል። የፒያሳ ልጅ
በራዲዮ የስፖርት ተጎችም ሆነ አጠቃላይ ለየት ባለ አቀራረቡ በአድማጮች ዘንድ በእጅጉ ይወደዳል።
ጨዋታ አዋቂነትና ለዛውን ጨምሮ የአሜሪካ ድምጽ ተሞክሮን መልከት ለማድረግ ደግሞ ባልደረባችንን የአሜሪካ ድምጹን የረጅም ጊዜ ጋዜጠኛ ይሄይሱ ሂብን ጋብዘነዋል። አሉላ አንተ ነበርክ ይሄይስን ያነጋገርከውና ወደ ወጋችሁ ተወስደን።
እሺ ቆንጅት አመሰግናለሁ። በመግቢያችን ቀደም ብለን አንጋፋው የስፖርት ድምጽ ብለናል። በኢትዮጵያ ሬዲዮ በ1948 ዓመተ ምህረት የመጀመሪያውን ስፖርት በራዲዮ ያስተዋወቀ ነው። ዓለም አቀፉን ጨምሮ በተለያዩ ደረጃዎች የተሳተፈ ነው። ጋዜጠኝነቱ ይልቁንም ደግሞ እንደ ወዳጅ እንደ ሙያ ጓደኛም ጭምር ከእናንተ ጋር የነበረውን ትውውቅ ወደምን መለከትበት ነው ምንወስድ። የአሜሪካ ድምጽ ከመስራቱም በፊት ውቂያ ከነበራችሁ የት እንደተዋወቃችሁ ምታስታውሰው ይይስ?
እኔ ያው ጋሽክሮ አይደለው አንደኛ ነገር በሱ ሞት በጣም በጣም አዝኛለሁ። መጀመሪያ ያገኘሁት ፍቅሩ ኪዳኔን ስሙንም እንኳን የሰማሁት የአሜሪካ ድምጽ ሬዲዮ ሲሰራ አንድ ስፖርት ተናጋሪ ለአሜሪካ ድምጽ ሬዲዮ አማርኛው ክፍል ሊታከል ነው ሊገባ ነው በሚል ያኔ የክፍሉ ኃላፊ አቶ ንጉሴ መንገሻ እንደዛ ባለ ጊዜ ያኔ ነው የመጀመሪያ ጊዜ ፍቅሩ ኪዳኔ የሚለው ስም የሰማሁት። ከዛ በቃ ከፈረንሳይ ሀገር በእውነት የስፖርት ዝግጅታችን ምንም ማንም ሰው አልነበረውም። አንዴ እሱ ከኛ ጋር ገብቶ ለአሜሪካ ድምፅ መስራት ሲጀምር በቃ ዓለምን በሙሉ ማሰስ ጀመርን። ስፖርቱን እንዴት እንደሚያውቃቸው ስለ ፉትቦል ካልክ ስለ ሯጮች ካልክ የኢትዮጵያ ስፖርት እና ምን አይነት ገናና ስም እንደነበረው ያኔ ማወቅ ጀመርኩኝ። አሁን በቃ ድምፁን እሰማለሁ፣ በየጊዜው ሪፖርት ያደርግልናል። አድማጮቻችን በሙሉ በጣም ነበር ደስ ያላቸው። ይህ እንግዲህ በፈረንጆች አቆጣጠር ወደ 1985-86 ማለት 1986 በአውሮፓ አቆጣጠር ወደዛ ሰፈር ነው
ሰባዎቹ መጨረሻ
ይችላል። አዎ፣ ስለዚህ 3-4-5 ዓመት በጣም ሰርቷለኝ እና ከዛ በኋላ ሊመጣ ነው ሊጎበኝ ነው ይባልና ሲመጣ ለመጀመሪያ ጊዜ በቃ ልክ ማውቀው ሰው ነው የመሰለኝ ሳገኘው። ስለምን በየጊዜው ሪፖርቱን እንቀበላለን እናስተላልፋለን። ልክ አንድ በቃ የጠፋ ዘመዳችን እንደተቀላቀለ ነው። በጣም ደስ የሚል ተጫዋች ነው። ትንሽ ደግሞ ሲጃራ ትንሽ ነበረችበት። ኖቱ እንከተላለን እሱ ሲያ እና በቃ ጨዋታው ስለ ፈረንሳይ ሀገር ስለ ዓለም ያልዞረበት ዓለም የለም። ስለሱ ያጫውተናል። ከዛ አንዴ በወሬ በወሬ አንተን እኮ አጎትህን አውቀዋለሁ አለኝ እና ያንተን ስም ሁሉ ጠቅሶልኛል። የይሱ የሚባል ወንድሜ ልጅ ቪኦኤ ይሰራል ብሎ አዳም ተረፈ ታውቀዋለህ ወይ ሲለኝ፣ እንዴ ኮሎኔል አዳም ተረፈ ማለት አጎቴ ኤርፎርስ ነበረ። ከዛ ወጥቶ ደግሞ ኢትዮጵያን ኤርላይንስ ነበር የሚሰራው። ለካስ እሱና ፍቅሩ በ1960ዎቹ ኮንጎ ዘምተዋል እና አብረው ኖረዋል 2 ዓመት ያህል። በቃ እዛ ብዙ ነገር አሳልፈዋል። ወዳጅነታቸው እስከ ዛሬ ተገናኛሉ፣ ይዋኛሉ። በጣም በጣም የብዙ ዓመት
ወዳጅነት ነው። ይሄ የጋሽ ፍቅሩን ያወቀ እንደ እድሜው ሳይሆን እንደ ስፖርት ሰውነቱም እንደ ጋዜጠኝነቱም በቅርብ ስሜት አንተ እንለዋለን። ፍቅሩ ኪዳኔ አንጋፋነቱ ከማንኛውም ሰው ጋር በቀላሉ እንዲቀርብ አይከለከለውም። እንደ እድሜው ሩቅ አይደለም። ቅድም እንዳልከው ጨዋታ አዋቂነቱ እኛም እንኳን የኋለኞቹ ያን ግሩም ለዛውን ማድነቅ ይችላል። እስኪ እንደው በተለየ ስሜት የምታስታውሰው በብዙ አመታት ውስጥ የምታውቀው ወዳጅም ጭምር ስለሆነ ትውስታ ጸፊም ይመስለኛል። በመጽሐፉ እንደሚተርከው ደግሞ በጣም ብዙ ታሪኮችን የሚያውቅ ነው። በጣም ያልተለመደ ምናልባት በዚህ ሰዓት የሚሰሙ አድማጮች ፍቅሩ ኪዳኔ በዓለም አቀፍ ደረጃ ብዙ ስራዎች መስራቱ በኢትዮጵያ ውስጥ በርካታ ስራዎች እንደሰራ አንዳንዶቹን አሁን ነው ያወቁት። በመጽሐፉ የተረካቸው ያያቸው የተመለከታቸው ያገኛቸው ሰዎች የሚገርም ነው። ዓለምን ተጉዟል። ከዚህ ሌላ ገጹ ግን ለዛ ያለው ጨዋታ አቂነቱ በራሱ ጭምር የሚቀልደው ነውና ምን ትዝ ይልሃል? እንደው ለየት ያለ እንደው ጨዋታ አቂነቱን የሚያሳይ የምታስታውሰው ታሪክ ካለ?
አለ፣ አንድ ታሪክ አለ። አሁን ለብዙ ሰው እናገራለሁ እሱን እና ፈረንሳይ ሀገር ገና ለትምህርት ጃኖች ሲልኩኝ ፓሪስ ውስጥ አንድ ሆስቴል ውስጥ ኖር ነበር አለ እና እዛ ሆስቴል እየኖርኩ ከዛ ከሆስቴሉ እየወጣሁኝ ትምህርት ቤት እየሄድኩ እማራለሁ። እዛ ሆስቴሉ ደግሞ እንደ ሎቢ ዳራሽ እዛ ባር አለ እና እዛ ውስጥ እንዳለ ግጥም ብሎ መጠጥ አለ ምን አለ። ጠዋት ተነስቼ ወደ ስራ ስሄድ አለ ፈረንሳዮች ጠቅጠቅ ብለው እዛ ሆስቴሉ ሎቢ ውስጥ ባሩ ላይ ቁጭ ብለው ይጠጣሉ አለ። ይህንን ኮኛክ ይሉታል። በጣም ይገርመኝ ነበራል። ትምህርት ቤት እየሄድኩ እንዴ እንደዚህ ጠዋት ላይ ፈረንሳይ ሀገር እንዴት ኮኛክ ይጠጣሉ? ፈላሰፋ ነው። ከዛ እንደዛ ያለ ትምህርቱን ደርሶ ተመልሶ አዲስ አበባ ሄዶ ሁሉ ማታ ላይ እንዶ በቃ ሲጠጣ ምናምን ሲለው ኮኛክ የሚጠጣው ጠዋት ነው ፈረንሳይ ሀገር ምንድን ነው እናቸው ያለ ሰው ሁሉ። ከዛ በቃ ፍቅሩ ኪዳኔ ጠዋት ነው የሚጠጣው ብሏል እያለ ሰው የሰበሩ ሰው ጠዋት ጠዋት ሄደ ኮኛክ ይጠጣላል። ከዛ ሁለት አመት ነው ሶስት አመት በኋላ ተመለሰ። ሰው ሆስቴል ተመለሰ። የመጨረሻውን ትምህርቱን ለማጠቃለ እንደ ልማዱ ከሆስቴሉ ጠዋት ላይ ሲሆን ያ ጥቅጥቅ የሚለውና አብረው የሚጠጡት ቦታ ላይ አንድ ሰው እንዴት ነው እንደዚህ ብዬ እዛ የነበረውን ሰውዬ የት ሄደ ያ ሁሉ ሰው ጠዋት ጠዋት የሚጠጣው ሰው ስን ያኔ ከአንተ ስትመጣ የዛሬ ሁለት ሶስት አመት አንድ ፎቅ ከዚህ ፊት ለፊት ይሰራ ነበረ። እዛ የሚሰሩት ማታ ማታ ሰርተው ወደ ቤታቸው ከመሄዳቸው በፊት ጠዋት ትንሽ በቃ የማስተኛ ኮኛክ ጠጥተው ነው የሚሄዱት።
እነሱ ማታቸው ነው እሱ እንዳሰበው ጠዋት አለ።
አዎ እንደዛ ብሎ ብዙ አስቆናል። ሲያወራው ብዙ መቼ በጣም ነው አይነት ታሪክ አለው። አንዴ ደግሞ ያኔ አማርኛ ሰርቪስ ሰራ የሙዚቃ ፕሮግራም የሚስተኛውን ሰራ ነበር እና እዛ ላይ ትንሽ መጣ ከስፖርትም ጋር የተያዘ ምናምን እንደ እንግዳ ልጋብዙ ስለው ነው ፕሮግራሙን በሙሉ አድርገው አለኝ። ምንድን ነው አደርገው ስል ስለ ፒያሳ ጠይቀኝ እና ስለ ፒያሳ አወራለሁ ብሎ ግማሽ ሰዓት ሙሉ ስለ ፒያሳ አወራልኝ እና ያኔ በሚገኝ መቼም አሁን ለጻፈው
የፒያሳ ልጅ
በቃ ለሱ መንደርደሪያ መሆን አለበት። ይሄንን መጽሐፍ ከመጽሐፉ በፊት አትሊስት 15 ዓመት በፊት መሆን አለበት። ያኔ መቼም እንዴት አድርጎ ስለ ፒያሳ በግማሽ ሰዓት የተጫወተልኝ ቴፑ ቢገኝ መቼም ምስክር ይሆናል። እንዴት የሚያምር ኢንተርቪው ሰጠኝ እና አንድ አይነት ፍቅር አለው ከፒያሳ ጋር፣ ከኢትዮጵያ ሕዝብ ጋር፣ ከለዛው ጋር፣ ከጨዋታው ጋር፣ ከጨዋነቱ ጋር በጣም በጣም በቃ ኢትዮጵያ ማለት ሬሊ ፍቅሩ ነው። የፍቅሩ ደግሞ ህልፈት ትንሽ ኢትዮጵያ ሞታለች ማለት ይቻላል። ሬሊ ስተው ነበር።
በጣም ገልጸዋል ፍቅሩ ኪዳኔን። ለአጭር ጊዜ የሚያውቀው እንኳን የሚያገኘው ቅድም የገለጽከውን ሰው ወዳድነቱን፣ አዋቂነቱን፣ ጨዋታውን ለዛውን ጊዜ ሳይፈጅ እንዲያውቀው እንዲያየው ያደርጋል። ስለ ፍቅሩ ኪዳኔ አንስተህ ሳይቋጭም ባጭሩ እንደው ለመሰናበቻ ግን ቅድም በጨረፍታ የነካኸው ጋሽ ፍቅሩ በየሄደበት ሀገር ሰው ያቀርባል ይወዳል። ቅድም ስለ አጎት ከኮንጎ የሚነሳ ለበርካታ አመታት የዘለቀ ጓደኝነታቸውን ገልጸዋል። እንግዲህ 1960ዎቹ ነው የምናወራው ጊዜ። ከእናንተም ጋር ያለው ትውውቅ በአውሮፓውያኑ 1980ዎቹ አጋማሽ፣ በኢትዮጵያ 1970ዎቹ መጨረሻ አካባቢ አንስቶ ነው። እኛም በኋላ በደረስንበት ባለፉት 15 አመታት ውስጥ ተዋውቆን እንደ አባት እንደ ታላቅ በመጣ ጊዜ ሁሉ አብረን እናገኘዋለን። ከአንተም ጋር ጭምር የምናሳልፈው ጊዜ በጣም ይገርማል። ሁልጊዜ አስቦበት መጥቷኛል ያገኝ ቀድሞ ነግሮን ሁሉ ነው የምናገኘውና በአገር ደረጃ የሚባለው ነው በትልቅ ብቻ ሳይሆን ስለ ሰው ወዳድነቱ ከሰዎች ጋር ስላለው ግሩም ግንኙነት ደግሞ በመጠኑ አጫውተን እስኪ።
አዎ አንዴ እሱ ካቀረበ ተወደደ። በጣም ሰው የሚፈልግ ሰው እንደዛ ማንም ሰው ሌላን ሰው አይፈልግም። እንደ ድሮ ገናኘት አይቻልም። ግን ዋና የኔ የፌስቡክ ጓደኛ ሌሊት ላይ ሁሉ ሜሴጅ ይልክልኛል አዲስ ነገር ካለ። አንዳንዴ ደግሞ ላይክ ወዲያውኑ መልስ ካልሰጠው ከእንትኑ
ከማህበሩ ትባረራለ።
ማህበር ሁሉ ማስጠንቀቂያ
ይሰጣል።
እና በጣም አሁን ሚስ ማደርገው ሪሊ አሉ በጣም አሁን እንደ በቃ በጣም አንድ ነገር የጎደለብኝ ያቺ ማታ ላይ እሱ ይልክልኛል። የጊዜ እንትን የለውም ነገር ደስ ካለው ነው የሚልክልኝ። እና ሌሊት ላይ ያቺ ስልኳ ጤንግ ጤንግ የምትለው በሙሉ በቃ አሁን እሱ ቆመን በቃ። እና እሱን በጣም ሚስ አደርገዋል በእውነት። በቃ የነበረኝ በጣም አሁን ብዙ አሳዝኖኛል። ሰሞኑን በጣም አዝኛለሁ።
እንደ ወዳጅ ጓደኛም እንደ ሙያ ሰውም በርግጥ አንድ ታላቅ ሰው አተናል እንደ ሀገርም አንድ ታላቅ ሰው ኢትዮጵያ አታለች ቀደም ጥሩ አድርገህ ገልጸዋል ትንሽ ኢትዮጵያዊነት ህይወት ያጣበት የሚመስል አጋጣሚ ነው ረጅምና ደስታ የተመላበት ለስኬትም የበቃ ረጅም እድሜ መኖር የታደለ ነው ምናዝነው እንዴhall በብዙ ታላላቅ ስራዎቹ ምናስታውሰው ታላቅ ሰው ነው በደንብ ኖሯል ማለት ይቻላል ህይወቱን ትርጉም ባለው መንገድ የኖረ ሰው ነው ያልሆነው ያላደረገው ነገር ያለ አይመስልም ታሪኩን እንደ አዲስ መለስ ብዬስ መለከት የታዘብኩት ይሄንን በፍቅሩ ኪዳኔ ሞት ሀዘን የተሰማቸው የቅርብ ወዳጅ ዘመዶቹንም ብዙዎች መጽናናትን እንመኛለን በጣም አመሰግናለሁ ይስ
እኔም በጣም አመሰግናለሁ አሉላ በጣም የሚቆጨኝ ነገር ምንድነው አብረን አንተ ጋር ተርተናል እንደተሾመ ምትል ወጣሉ አስተውሰናል ከፍተኛ ክብር ሰጠናል ለጋሽ ፍቅሩ ያንን አይነት ሳናደርግ ስለሄደብኝ በጣም አዝናለሁ
እውነት ነው ያን ድል አላገኘንም ከህይወት በኋላም ቢሆን የሚከበርበትን ማሰብ ያለብን ይመስለኛል ጥሩ ሐሳብም ነው ያነሳው ይሄይስ ባለፉት ጥቂት ሳምንታት በጀመርነው የአሜሪካ ድምጽ የአማርኛው ክፍል 40ኛ ዓመት መታሰቢያ የጋሽ ፍቅሩንም ድምጽ እንስማው የሚሉ ጠያቂዎች ቃል ገብተን ነበር እንዳለመታደል ሆኖ ያን ቃል በገባን በሳምንቱ ነው ያረፈው በእጅጉ አዝነናል ወዳንተ ስንመለስም እንደተቀሩት ወዳጆችህ ጥረታ ላይ አይደለህም አንተ አሁንም ከአሜሪካ ድምጽ ጋር ነህ እንግሊዘኛው ክፍል ያድማጮች እንደሚከታተሉ አውቃለሁ ከሌሎች የቀድሞ ባልደረቦቻችን ጋር በቡድን በቡድን ያገኘናችሁ ነው ከነኛ ዝግጅቶች ባንዱም አድማጮች መልሶ ያገኙሃል ይሄይስ በኔም በኩል መልሼስ ካገኘህ መልካም ጊዜ እግዚአብሔር ይስጥልኝ
አመሰግናለሁ
ወንጅት በቀደመው ዝግጅታችን አድማጮቻችን ተቀሩት የአሜሪካ ድምጽ የቀድሞ ባልደረቦች የሚወዷቸው ድምጾች ጋር ፍቅሩ ኪዳኔን አቅርቡልን ተብለን ለዚያ አድል ሳንበቃቀረን እንጂ እኛም ቃል ገብተን ነበር እንደምታስታውሹ
ቃል ገብተን ነበር እንዳልከውም አድማጮችም ጠይቀዋል ፍቅሩን ድምጽ በታሰሙን ያሉ ነበሩ ልክ ነህ አሉላ
የኒውዚላንዱ አድማጫችን አቶ አበበ ታፈረ ነበሩ አንዱ
አቶ ፍቅሩ ኪዳኔ የስፖርት ዜና ሲዘግብ ከፖለቲካና ከታሪክ ጋር ያዋዛ ስለሚያቀርበው ልዩ ውበት ነበረው።
ታዲያ እንዳሁኑ ዘመን ኢንተርኔት ስላልነበር አንዳንድ ጊዜ በስርጭት ጥራት ወይም እየታፈነ ድምጹ አልሰማ ሲል በብስጭት ብድግ ቁጭል ነበር ሲሉ ያን የሚያደንቁና የሚወዱትን አቀራረብ እንደምን ባለ ጥልቅ ስሜት ይከታተሉ እንደነበር አጫውተውናል።
ቁጥራቸው ከበዙት የፍቅሩ ኪዳኔ ስጦታና መታሰቢያዎች ውስጥ ናቸው።
አንዳች መልካም አድርጎ ያለፈውን ፍቅሩ ኪዳኔን በእነኚህና ትቶ ባለፋቸው ሌሎች ስራዎቹ እናስባለን እናስታውሳለን።
ለስንብቱም ፍቅሩ ይወዳቸው ከነበሩ ቆየት ያሉ ዜማዎችና ድምጻውያን መካከል አንዱን እንጋብዛችሁ። Darling,
አድማጮች የሰማችሁት የፍቅሮ ኪዳኔ ምርጫዎች ከነበሩት የጃዝ ሙዚቃ አቀንቃኙ አሜሪካዊው ድምጻዊ ናት ኪንግ ኮል የተጫወተውን ስልት ነበር። ቆንጅት ታስታውሽ እንደሆን ከዚህ ቀደም ያነሳውብሽ መስለኛል ጋሽ ፍቅሩ ከአመታት በፊት ከሱ የሙዚቃ ስብስቦች መርጦ በሲዲ ቀርጾ በርካታ ዜማዎች የተሰባሰቡበት ሁሉም እንግሊዘኛ ስልቶች ናቸው። አንዳንዶቹ በሙዚቃ መሳሪያ ብቻ የተቀነባበሩ ሰጥቶኝ ነበር። እንደውም በራዲዮ መጽሔት ላይ አንዳንዱን አጫውተናል። የፒያሳ ልጅ መጻፍ ይወጣ ሰሞን ነውና ሚገርምሽ ጋሽ ፍቅሩ በጣም ዘመናዊ ሰው ብቻ ሳይሆን ለጥበብ ያለው ፍቅር ለሙዚቃ ያለው ፍቅር የሚወደው ነገር ማካፈል ያለው ልማዱ በጣም ይገርማል።
ወለት ነው አሉላ የሙዚቃ ፍቅር እንደነበረው የሚወዳቸውን ዜማዎች ያዘ ቀደም ሲል እንዳልከው ሲዲዎች እንደሰጠህ አጫውተኸኝ ነበር።
ቆንጅት አሁን አድማጮችን በቀጥታ በቀጠሮ ዳሳደር ነው ከሶስቱ የቀድሞ የአሜሪካ ድምጽ ባልደረቦች ወርቅ አፈራው ከበደ ሰለሞን ክፍሌና ፍሬገነት አሰግድ ጋር ወደ ያዝነው የቤተሰብ ወግ እንሰዳቸው
ወደዛ መሻገራችን ነው። እንግዲህ ይህንን የመጨረሻ ክፍል ወጋችንንም በትናንቱ ምሽት ዝግጅታችን እልባት ካደረግንበት ይሆናል የምንጀምረው።
እርግጥ የማይረሳ ዜና ነው ወርቃ ፍራው ከገጠመኞች ያጋራህን እናመሰግናለን። ቆንጅት አንዳንድ ቀይ ጥያቄዎች አሉኝ ነገር ግን አንቺ ብትቀድሚ።
እሺ እኔ ፍሬገነትን አንድ ያጋጠማትን ነገር ላስታውሳት ብዬ ነው። አስታውሳለሁኝ ኢትዮጵያ ለሥራ ተልከሽ ሻሸመኔ እነዚህ ራስተፈሪያንስ ያሉበት አካባቢ ሄደሽ ነበር የነሱ አካባቢ ላይ አሳወሹ?
አዎ
ጋጠመሽም ነገር ነበር በጊዜው?
ከባድ ጊዜ ነበር። አዎ እዛ የወጣቶች ፕሮግራም ለመስራት ነበር የሄድኩትና በአካባቢው እዛ የሚወራው ብዙዎች ልጆቻችን ተበላሹ። እንግዲህ እዛ ያሉት ጀመክስተኖች ሀሽሽ ያጨሳሉ፣ ጸፋሪስ ያበቅላሉ። ከዛ አሁን ያንንም ለመዘገብ ነው እዛ አካባቢ ወጣቶች ነበሩ እና አይቻለሁ በራሴ የሚያዩዋቸው በጣም ትንንሽ ልጆች በቃ እንዲሁ ለፍዝ ብለው ያዩዋቸው ነገር የሚያሳስብ ሁኔታ ነበር። አንዳንዶችንም አናግሬ ያለሁኝ እና እነሱንም አናገርኳቸው። እነሱ የተለየ አመለካከት ነው ያላቸው። እኛ ይሄንን ነገር የምንጠቀመው በጣም አንዴ ነው መንፈሳዊ meditation ለማድረግ ነው የምንጠቀመው እና በቀን አንዴ ነው። እኛ ሪስፖ ኃላፊነት በተመላበት መልኩ ነው የምንጠቀመው። ማሪዋና ምንም ጉዳት የለውም ማለት ሰውየው ምንም ጉዳት የለውም እዚህ ሀገር እንደውም ማለ ሲናገር እዚህ ሀገር እንደውም ወንዶች ተሰክረው የሚሆኑትን አጥተው ሚስቶቻቸውን ደብድበው የሚያቆስሏሉ አለ። እና ይሄ ነገር ግን እሺ እናንተም እንግዲህ ትልልቅ አዋቂዎች ስለሆናችሁ ሪስፖንሲብል በሆነበት መንገድ ተጠቀሙት ትላላችሁ። እነዚህ ወጣቶች ግን ደግሞ ከእናንተ ስርስር የሚሉ ልጆች እዛ ሱስ ተጠምደው እንደዛ እያልኩኝ እያለሁ በመካከል አይ ቲንክ አንድ ሰው ተገድሎ ነበር መሰለኝ እዛ አካባቢ አንድ ቀን በፊት እና በማላውቀው ሁኔታ በቃ ነገሮች ተለዋወጡና ይህንን ነገር መስማት አለብን ማዳመጥ አለብን ከዚህ ሚዲያ ቲም ምናምን በቃ ማት ነገር የሚያስፈራ ሁኔታ ነበረ። እዛ ላይ ግን እኔ እንግዲህ ጋዜጠኛ ነኝ እናንተ ያላችሁኝ ነው የቀረስኩት ከዚህ ወዲያ ምንም ጋዜጠኛንም አልሰጥም ምናምን ብዬ እኔም ተደናግጬ ነበር። ግን ሳምሃው ለቀቁኝና ወጣሁ። እሱ ልክ ነሽ ቆንጆ አስታወሹ የማይረሳ አጋጣሚ ነው።
ቆንጅት የረጅም ጊዜ የሙያ ህይወታቸው መንገዳቸውን ነው እና የሚያካፍሉን ብዙዎችም ደስ ብሏቸው በጨዋታ ስሜት የሚከታተሉት ይመስለኛል። ወጋችን እንደ ቃለ ምልልስ ሳይሆን እንደ ጋዜጠኞች ጨዋታ ነው እና ቅድም ሰለሞን የራሱን አካፍሎናል። ዛሬ የት ናቸው የሚለው ጥያቄ እገሌ የት ነው ዛሬ በምን ሁኔታ ላይ ነው ያለው ጥሮታ ሞቶ ቢሆን የት ሀገር ነው ያለው እንዴት ነው ያለው የረጅም ጊዜ አድማጮቻችሁ ጥያቄ ነው ሁልጊዜ የምንሰማው ነው። ወርቃ ፈራው ገና በወጣህ የመጀመሪያና ሁለተኛ አመት ውስጥ በተከታታይ መጽሐፎች ጽፈ ነበር። ሰለሞን ቅድም እንዳጫወተን የህይወት ታሪክም ባይሆን መጽሐፍ ወደ መጽሐፉ ነው ያዘነበልከው። ጋዜጠኛ እንግዲህ ጊዜ ሲያገኝ የሚሰራው ትልቅም የሚፈልግ ስራ ነው። ልቦለድም ልቦለድ ያልሆነ መጽሐፍ በአማርኛም በእንግሊዘኛም ነበር በተከታታይ የጻፍከው። እስኪ ንገረን ከጥረታ በኋላ ምን አይነት መንገድ አለ? ስለመጻፎችም በጊዜው አድማጮችን መስማት ድል ይኖራቸው ይችላል። እንዶ በመጠኑ ለመጀመሪያ ጊዜ ለሚከታተሉ የመጻፎችን ስም ጨምረ
አመሰግናለሁ። አው ጥረታ ከወጣው በኋላ ዝም ብዬ ቤት መቀመጥ አልፈለኩም። አላማዬ መጻፍ ለመጻፍ ነበር እና የመጀመሪያው እንግዲህ የጻፍኩት በእንግሊዘኛ ነበረ። ቦርደርለስ ላቭ ይባላል። ወሰን የሌለው ፍቅር ማለት ነው። እዚህ ዋሽንግተን አካባቢ የሚኖሩ ኢትዮጵያውያንና ኤርትራውያን አሉ። ከዛ ደግሞ የወያኔ መንግስት ከመጣ በኋላ ደግሞ የዚህ የዘር የምናምን ነገር ድሮ የማይታወቅ ነገር እየተበራከተ ስለመጣ ያንንም እስቲ ለዛም ደግሞ አንድ የሆነ መልክ ለመጣስ ይየ ነው። ታሪኩ ላይ አንድ ኢትዮጵያዊ አለ፣ እንዲሁ በቃ ስራውን ይሰራል። ደግሞ አንዲት ኤርትራዊት ልጅ አለች፣ እሷም ወይትረስ ሆና የምትሰራ ነች። እሷ በምትሰራበት ቡና ቤት ውስጥ ወይንም ቁርስ ለመብላት ይሄዳል ይሄ ልጅ፣ እሷ ነች የምትታዘዘው። ከዛ ታሪኩ የሚቀጥለው እንግዲህ ያን ጊዜ ይተዋወቃሉ። ከዛ በኋላ እስከ መጨረሻው ድረስ እስከ መጋባት ይደርሳል እና በመሃል ግን እነዚህ ሁለት ወጣቶች በፍቅር በሚራመዱበት ጊዜ አንዳንዴ ተቃውሞ ይገጥማቸዋል። እሷም ወገን ከሱም ወገን ይገጥማቸዋል። እንደምንም ብለው ብቻ ያንን ሁሉ አልፈው ተጋብተው ያሉበት ሁኔታ ነው። እሱም በእንግሊዘኛ ነበር የጻፍኩት። እሱን አሳትሜ በሚቻል መጠን እንትን አዳርሻለሁኝ፣ ግን ያልተሸጡም ብዙ አሉ። ከዛ ደግሞ አሁን በአማርኛ መጻፍ ልሞክር ብዬ ሴራ በገነተ ልዑል ቤተ መንግስት የሚል ታሪካዊ ልቦለድ ነው የሚያተኩረው። በጸሐፌ ትእዛዝ ወልደ ጊዮርጊስ ወልደ ዮሐንስ የሚባሉ የጽህፈት ሚኒስትር ነበሩ ድሮ በንጉሠ ነገሥቱ ጊዜ እና እሳቸውን ነው እንትን ዋና ገጸ ባህሪ እንትን አድርጌ ያቀረብኩት። እና ደግሞ ሌሎች እንደዚሁ የፈጠርኳቸው ሌሎችም አሉ። መጽሐፉን እንዳጋጣሚ ሆኖ ተወዳጅ ሆኖ 3-4 ጊዜ ታትሟል አሁን ኢትዮጵያ። ከዛ በኋላ ደግሞ የጀመርኳቸው ደግሞ ሌሎች ነበሩ፣ አሁን ተንጠልጥለው ቀርተዋል። አንዳንድ የግል ጉዳይ እንቅፋት ሆኖብኝ ለመቀጠል አልቻልኩም። በዛ ምክንያት ነው እንጂ ተስፋ አለኝ ሁሉ ነገር ሲረጋጋ መጽሐፎቹንም እጽፋለሁ ብዬ ተስፋ አለኝ።
በፍጥነት ነው ደግሞ የጻፈው ቆንጅትና ሰለሞን እንዳሉት። እንግዲህ ለንባቡ ያብቃንና ሌላ ወግ ይኖረናል። ፍሬገነት ወደ አንቺ እንምጣ። አንቺ በጥረት አይደለም ከአሜሪካ ድምጽ ወጣሽው፣ በተለየ ሁኔታ በስራ ወደ ሌላ ሀገር መሄድ ባለብሽ ሁኔታ ውስጥ ነው። የተወሰነ ነገሮች ብታካፊን። አሁን ለዩናይትድ ስቴትስ መንግስት ነው የምትሰሪው፣ በስራ ላይ ነው ያለሽው። የጥረት አድሜ ሳደርሽ ነው አሁንም አልደረሽምና ምን ታጫውቺናለሽ? ምን ያደረግሽ ነው? ፍሬገነት የት ናት ለሚሉ ምንድነው መልስሽ?
እኔ እንግዲህ ቪኦኤን የለቀኩት በጁላይ 2007 ነው ለአውሮፓን አቆጣጠር። እንግዲህ ባለቤቴ ላይኩን ተፈራ እዛን ጊዜ ተነጋግረንበት ነው። እሱ ውጭ ሀገር በደሴት ዲፓርትመንት ወጥቶ መስራት ይፈልግ ነበር። በጋና ተመድቦ ለዩናይትድ ስቴትስ ኢሚግሬሽን ለዲኤችኤስ አታሽ ሆኖ እዛ ለመስራት የዌስት አፍሪካ ምዕራብ አፍሪካ ሀገሮችን አጠቃሉ። እንዲህ እሱ ትልቅ ኃላፊነት ትልቅ ስራ ስለነበረ በዛ የተነሳ ነው እንግዲህ ቪኦኤ ጥዬ ወደዛ ለመሄድ የወሰን ነው አብረን ወሰን ነው የወሰንኩት ማለት ነው። እና ያው በጣም በጥሩ ሳምሃው በደስታም በሀዘንም ነበር እንግዲህ ይሄድ ነው። 5 ዓመት ከተኩል ኖረናል። እንግዲህ ያም እኔ ስቀጠር ቪኦኤ ስቴት ዲፓርትመንት ስር ነበረ ለመስራት እድል ነበረኝ ስለግንች ነበረ እና እዛ በስቴት ዲፓርትመንት አማካኝነት ትሬኒንግ አግኝቼ እዛው ኮንስላር ኦፊስ ውስጥ ሰራ ነበረ። በዛ ጊዜ አልተቀመጥኩም ለትንሽ ለአንዱ 4 ወራት ምናምን ነው እንጂ ጥሩ ወዳጆች፣ ጥሩ የስራ ልምድም የቀሰምኩበት ጊዜ ነበር። እንግዲህ አዲሱ ይቀልድብኛል የቤት መቤት እያለ የቤት መቤት አልሆንኩም እንዳሰበው ሁሌ የቤት መቤት ብትሆኝ ነው የምትሄጂው ነበር የሚል የነበረው። የቤት መቤት አልሆንኩም ግን ስራ መሰራ ነበረ። ሌላ ፕሮፌሽን እንዳገኘ እድል ያገኘሁበት ነበር ያ ጊዜ። እና ስመለስም እንግዲህ ለይኩንም ደግሞ አጋጣሚ ሆነና ካሊፎርኒያ ተመደበ። እኔም ልቤ እንኳን ወደ ዲሲ ነበር የዛን ጊዜ ብዙ ጊዜና እንግዲህ አምስት አመት ተኩል ያው ጋና ኖር ያለው ደግሞ ወደ ዲሲ ነው እንግዲህ መመለሰው እያልኩኝ እየሞካከርኩ እያለሁ ከዛ ሳልወጣ ስራ አመለካክቼ ነበረና ወዲያው ደግሞ እድሉ ቀናና እንግዲህ ሳይታሰር የህልዋ ነገር ሳውዘን ካሊፎርኒያ እንግዲህ ኦሬንጅ ካውንቲ ገኛለሁኝ። ለዩኤስ ኢሚግሬሽን ነው የምሰራው። ጥሩ ነው እንግዲህ በዚህ ሁኔታ ላይ ነው ያለሁት።
ግሩም ነው። አንድ ጋዜጠኛ ከሆኑ ብዙ የተለያዩ ስራዎችን የመስራት እንደ ሁኔታው እንዳጋጣሚው አዲስ ነገርም መማርና መስራትም ያስችላል እና ሙያው ብዙ በር የሚከፍት ይመስለኛል።
አዎ አዎ። ሌላው እንግዲህ ስራዬ መቼስ ቪኦኤ መብረር ነው። እንግዲህ እረፍት የለም። ሁሉ ጊዜ ቀደም ሰለሞን እንዳነሳውም ጧት ትገባለህ፣ ማታ ትወጣለህ፣ ታመሻለህ። በተለይ እረፍት ሊት ሲባል እረፍት አይደለም ያለው። እውነት ለመናገር ባክሎግ መሰራት አለበት። ሁሉ ነገር ተሰርቶ ተሰናድቶ ነው። የጋዜጠኝነት የሚዲያ ሙያ ካልሰሩበት ብዙ ሰው አይረዳውም። 30 ደቂቃ ከሆነ ፕሮግራሙ 30 ደቂቃ ኤፈርት ወይም ድካም እንዳለ ነው ሰው የሚያስበው። ግን ያንን ነገር እዛ ለማድረስ ስንት ድካም ጥረት እንዳለ አይታወቅም እና በጣም ከባድ ነው። ታሞ መቅረት እንኳን ይከብዳል። ምክንያቱም እኔ አንድ ሰው በሚቀርበት ጊዜ ያንን ስራ ሌላ ሰው ነው። ስለዚህ ሁሌ ያ ነገር በቃ ያሳቅቃል። በጣም ካልታመ በጣም ካቅም በላይ ካልሆነ በስተቀር ሰው ዝም ብሎ አመመኝ ብሎ ሊቀር አይችልም። ምክንያቱም አንድ ሰው መጉደል ሰው ላይ በጣም ትልቅ ጫና ነው የሚፈጥረው ያ ነገር። ኦፍኮርስ ቅድም እንደጠቀስኩት አብሮነቱ፣ አብሮ መስራቱ፣ አንድ ላይ መሆኑ እሱ መቼም ቢሆን የሚስማረገው ነገር ነው ሁሉ ጊዜ። ምክንያቱም ያ ቤተሰቤ ነው። የቪኦኤ ቤተሰብ በቃ እንደ ቤተሰብ ነው ያ ነገር። የስራው፣ የደስታው፣ የሀዘኑ ሁሉ ነገር አንድ ላይ መሆኑ በጣም የሚያስደስት ሆኖ ሳለ አሁን ደግሞ እኔ ትንሽ ትንፋሽ አግኝቼ ነው የምኖረው። ምሰራው የስራዬን ጠባይ ስራዬ ነው የኔ አለቃ የሚሆነው።
ቆንጅት፣ እንግዲህ ከቀድሞ የስራ ባልደረቦቻችን ከወዳጆቻችን እናንተ ደግሞ በጣም በቅርብም ብዙ ጊዜ የተጋራችሁት ህይወት ያላችሁ ጋር ነበር ያመሸነው። አድማጮች እንደኛ ሁሉ ጨዋታቸውን የጠገቡት አይመስለኝም። በተለመደ የቃለ ምልልስ ወይም ደግሞ የፓናል አይነት ሳይሆን የቤተሰብ ጉዳይ ነው እና የቤተሰብ ጨዋታ ነው። የአርባ አመቱን ትውስታ እንደየነበራችሁበት የጊዜ ርቀት የየግል ገጠመኞቻችሁን ጨምረን ተወያይተናል። ነገሩ የሚቋጭም አይደለም፣ የረጅም ጊዜ ትውስታ ነውና የሰዓት ነገር ግን ሁሌም ግድ እንድንቋጭ ያደርጋልና፣ ቆንጅት የቀድሞ የስራ ባልደረቦቻችንን አመስግነን ብንሰናበት ምን ይመስልሻል?
እሺ። ወርቃ ፈራው ከበደ፣ ሰለሞን ክፍሌ፣ ፍሬገነት አሰግድ በያላችሁበት መልካሙን ሁሉ እንመኝላችኋለን። ማድመጣችሁን ቀጥሉ፣ አስተያየት መስጠታችሁን ቀጥሉ። እንደ ቤተሰብም የቪኦኤ ቤተሰብ ነንና ያው አብረን እንቀጥላለን። ለጊዜያችሁ በጣም አድርገን እናመሰግናለን።
አድማጮች በጉጉት እንደሰማችሁ ተስፋ አድርጋለሁ። ሌላም አጋጣሚ ኖሮ መልሰን ልንሰማችሁ ልናገኛችሁ እንፈልጋለን። እግዚአብሔር ይስጥልን።
እናመሰግናለን እኛ።
ለአሜሪካ ድምጽ የአማርኛው አገልግሎት 40ኛ ዓመት መታሰቢያ ተከታታይ ልዩ ዝግጅታችን ከቀድሞ ባልደረቦቻችን ጋር
ከብዛታቸው አንጻር በቡድን አድርገን የቡድን አባቶች ያልኩ መሰለኝ። በቡድን አድርገን የተቻለንንና እነርሱም የቻሉትን ያህል ሁሉንም ለማቅረብ የያዝነው ጥረት ተከታይ ያልነውን ደግሞ በሚቀጥለው የራዲዮ መጽሔት እናቀርባለን።
የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22፣ 25 እና 31 ሜትር ባንዶች
እንዲሁም በኢትዮሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
የራዲዮ መጽሔት አዘጋጅና አቅራቢዎች ቆንጅት ታዬና
አሉላ ከበደ በዚሁ ተሰናበትን።
ሰላም፣
በደህና አደሩ።